የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ19 በ22ና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅት አሁን ጀመረ።
አባቴ አለቃ ያለው ታምሩ ያስተላለፉት ግዝት ዝም ብሎ በቀልድ የሚታለፍ ግዝት መሆን የለበትም። ሰዎች ትኩረት ሊሰጡት ይገባል። ምክንያቱም ቤተክርስቲያናችንን በጣም ብዙ እየጎዳ ነው የሚል ስጋት አለኝ።
ወይዘሮ ስምረት አያሌው ታምሩ ይባላሉ።
አባቴና እምነቱ በሚል ርዕስ የወላጅ አባታቸውን ታሪክና እምነት የያዘ መጽሐፍ በቅርቡ ለንባብ አብቅተዋል።
ልጅ የአባቱን ታሪክ ለቀሪው ትውልድ ማስተላለፍ ወግ ነው።
ለዛሬው ትውልድም አርአያነት ያለው በመሆኑ አወያይተናቸዋል።
ይተከላል ሲባል እጅግ በጣም ደስ ብሎኛል። በመላ ኢትዮጵያ ደስታ ነው። በተግባር ሲፈጸም ደግሞ ቦታው ተገኝተን ደስታችንን እንገልጻለን።
ንጉሴ በዛሬው መስኮቱ ታሪክ ቀመስ እውነታዎችን ያነሳሳል።
ለፋሽስት ኢጣሊያ አልበገርም ያሉት የጥንቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀ ጳጳስ
ብፁዕ ወቅዱስ አቡነ ጴጥሮስ በዚህ ዙሪያ አንዱ ተጠቃሽ ሲሆኑ
ሌሎችንም ጨምሮ ንጉሴ ዛሬ ትረካ ውስጥ አካቷቸዋል።
መቼም እኛ አካባቢ ስለነበረው የሰሞኑ በረዶ ሳትሰሙ አልቀራቸውም።
ያን መጥረግ ለእንደን አይነቱ ተራራ የመናድ ያክል ነበር።
አዲሱ ግን አልመሰለኝም።
እሱን በኋላ በዝርዝር ስንመጣበት ትናገራለህ። ካሉላ
ትናገራለህ።
ስለ እርሱም ዛሬ እናወራለን። ትንሽ ታገስ።
መልካም አዲሱ። ለማንኛውም አድማጮቻችን እንደምንሰነበታችሁ፣ እንደምንሳመሻችሁ።
እኛ ደህና ነን። ዛሬ በረዶ የለም፣ ብራ ነው። ደስ ብሎናል።
እናንተም በዝግጅቶቻችን እየተዝናናችሁ ደስ የሚል ምሽት እንድታሳልፉ እንመኛለን።
የዛሬውን የጥር 22 2008 ፕሮግራም ከሚያቀነባብርልን ከንጉሡ ታምሬ ጋር
አዘጋጅና አቅራቢዎቹ እኔ አሉላ ከበደና
እኔም አዲሱ አበበ መልካም ቆይታ ይመቻችሁ እያልን
ለተረኛው ዜና አንባቢ ይለቃለን።
እንዳትሄዱ፣ ተመልሰን እንመጣለን።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። በስቱዲዮ ቴክኒሻኑ ሚሻ ዱቢንስኪ ይገኛል። በኦሮሚያ ክልል የተወሰደው የኃይል እርምጃ ስህተት መሆኑን የኢትዮጵያ መንግሥት ባለሥልጣናት አስታውቀዋል ሲሉ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ተናገሩ። ግሪንፊልድ ለጋዜጠኞች ዛሬ በሰጡት መግለጫ በክልሉ የተፈጠረው ሁኔታ ምክንያት ሰፋ ያለ ስለመሆኑም የጋራ መግባባት እንዳለ መጠቆማቸውን እስክንድር ፍሬው ማምሻውን ከአዲስ አበባ በላከው ዘገባ ጠቁሟል።
ዛሬ በተጠናቀቀው 26ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የተሳተፉት የዩናይትድ ስቴትስ ባለሥልጣናት የሰጡት መግለጫ በተለያዩ ርዕሶች ላይ አተኩሯል። በኦሮሚያ ክልል የተካሄደውን ተቃውሞ የተመለከተው አንዱ ነው። የኢትዮጵያ መንግስት በ97ቱ ምርጫና አሁንም በኦሮሚያ የተቃውሞ እንቅስቃሴ ወቅት የኃይል እርምጃ በመውሰድ የንጹሐን ህይወት አጥፍቷል የሚለው የጋዜጠኛ ጥያቄ ደግሞ የዚህ ርዕስ መነሻ ነበር። በጉዳዩ ላይ ከሀገሪቱ ባለስልጣናት ጋር መነጋገራቸውን በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ አስታውቀዋል። እርሳቸው እንዳሉት የዜጎች ህይወት የጠፋበት እርምጃ ስህተት መሆኑን የኢትዮጵያ ባለስልጣናት ይረዳሉ።
That was an issue that was discussed with the government, and there was a recognition that that was a mistake.
ከመንግስት ጋር ከተወያየንባቸው ጉዳዮች አንዱ ይሄ ነው። የኃይል እርምጃ መወሰዱ ስህተት መሆኑን አውቀዋል። ካነሳናቸው ጉዳዮች አንዱም የሰው ህይወት በማያጠፋ መንገድ ምላሽ እንዲሰጡ ፖሊሶችን ማሰልጠን ነው። ሁኔታውን የከፋ እንዳያደርጉ የታሰሩትን በርካታ ሰዎች በተመለከተም ፈጣን ፍትህ ያገኙ ዘንድ ተነጋግረናል ነው ያሉት። ረዳቷና ጻፊዋ እንዳሉት የሀገራቸው የልዑካን ቡድን ከመንግስት ባለስልጣናት በተጨማሪ የኦሮሚያ ክልል ተወላጅ ከሆኑ ግለሰቦችም ጋር ተወያይቷል። የተፈጠረው ሁኔታ ምክንያት ሰፋ ያለ ስለመሆኑ የጋራ መግባባት መኖሩን ነው የጠቀሱት።
There was general agreement that there needed to be better communications with this community and particularly with the young people there.
ከማህበረሰብና በተለይም በዚያ ከሚገኙ ወጣቶች ጋር የበለጠ ግንኙነት ሊኖር እንደሚገባ አጠቃላይ መግባባት አለ። የችግሩ ዋነኛ ምንጭ ለምን እንደሆነም እንደዚሁ። የችግሩ ምንጭ ከአዲስ አበባ ማስተር ፕላንም በላይ ነው። ከዚያ በጣም ጥልቀት ያለው ነበር። ይህ ወደፊት እንዳይደገም የሚያስችሉንን እነዚህን ውይይቶች ማድረጋችን በዚህ በአዲስ አበባ የመጀመሪያ ቀን ቆይታችን ካደረግናቸው ሁሉ የሚጠቀስ ነው ነው ያሉት። በኢትዮጵያ ካቢኔ በመከተል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ ወይዘሮ አስቴር ማሞ ትናንት ሲናገሩም በክልሉ የተፈጠረው ሁኔታ መንስኤ የመልካም አስተዳደር ችግር ነው ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ኢትዮጵያ ለገጠማት የምግብ እጥረት ማሟያ የሚውል የ97 ሚሊዮን ዶላር ተጨማሪ እርዳታ ዩናይትድ ስቴትስ እንደምትሰጥ አስታወቀች። የሀገራቸውን አዲስ እርዳታ ገንዘብ መስጠት ያስታወቁት የዓለም አቀፍ ልማት ኤጀንሲው አስተዳዳሪ ጌል ስሚዝ ናቸው። እስክንድር አሁንም ተጨማሪ አለው።
ዛሬ በዩናይትድ ስቴትስ ይፋ የተደረገው የ97 ሚሊዮን ዶላር ተጨማሪ ድጋፍ በድርቅ ምክንያት ያስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው 10.2 ሚሊዮን ኢትዮጵያውያን የሚሆን ነው። ይህንን ይፋ ያደረጉት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪ ጌል ስሚዝ በድርቁ የተጎዱትን ለመደገፍ አስቸኳይ እንቅስቃሴ መደረግ እንዳለበት ጥሪ አቅርበዋል። የተባበሩት መንግስታት ድርጅት ልዩ ልዩ ተቋማት ኃላፊዎች የተገኙበትና በኢትዮጵያ ድርቅ ላይ ያተኮረ ውይይት ዛሬ በአዲስ አበባ ተካሂዷል። የመንግስታቱ ድርጅት ዋና ጻፊ ባንኪሙን ጭምር በተገኙበት በዚሁ ውይይት ላይ የተሳተፉት ጌል ስሚዝ በሁለት መንገድ ድጋፍ ማድረግ እንደሚቻል ለጋዜጠኞች ተናግረዋል።
Those two ways are the emergency assistance that is needed now.
ሁለቱ መንገዶች በሀገሪቱ እጅግ ተጋላጭ ለሆኑና መጠባበቂያ ለሌላቸው ዜጎች አሁን የሚያስፈልገው ያስቸኳይ ጊዜ የምግብ እርዳታና በሚቀጥለው የምርት ወቅት ጥገኛ ሆነው እንዳይቀጥሉ የሚያረጋግጠው የዘር አቅርቦት ናቸው። ከጊዜ ጋር እሽቅድድም ላይ ነን ነው ያሉት። ዛሬ ይፋ የተደረገው የ97 ሚሊዮን ዶላር ድጋፍ እንደ አውሮፓውያን አቆጣጠር ከጥቅምት 2014 ጀምሮ ከዩናይትድ ስቴትስ የመጣውን ድጋፍ 532 ሚሊዮን ዶላር እንደሚያደርሰው ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድርን። ጌል ስሚዝ የዩናይትድ ስቴትስን ቡድን መርተው ዛሬ በተጠናቀቀው የአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ ላይ ተገኝተዋል። የአፍሪካ ህብረት የመሪዎች ጉባኤውን ዛሬ አጠናቋል። ጉባኤው በሁከት በተወጠረችው የቡሩንዲ ጉዳይ አንዳች ውሳኔ ላይ ይደርሳል ተብሎ ተጠብቆ የነበረ ቢሆንም ወደ ተግባር እርምጃ ሊያስገባ የሚችል ድምዳሜ ላይ ሳይደርስ ቀርቷል። የዩጋንዳውን ፕሬዚደንት ዮዌሪ ሙሴቬኒን ተቃውመዋል የተባሉ ጄኔራል ታሰሩ። ጄኔራል ዴቪድ ሴጁሳ የሚገኙት አሁን ካምፓላ ነው። ከሰሜን ናይጄሪያዊቱ ማይዱጉሪ ወጣ ብሎ በሚገኝ ቀበሌ ውስጥ ቦኮ ሃራም በጣለው አደጋ ቁጥሩ እጅግ የበዛ ሰው ሳይገደል እንዳልቀረ ተገልጿል። ቢያንስ 50 ሰው ሞቷል ተብሏል። በሶሪያ ዋና ከተማ ደማስቆም የተጣለ የሽብር አደጋ እንዲሁ የ50 ያህል ሰዎችን ሕይወት ሳያጠፋ እንዳልቀረ ተገልጿል። እስላማዊ መንግስት ቡድን ለጥቃቱ ኃላፊነት ወስዷል። ወደ ቀሪ ዝግጅት ወደ አዲሱና ወደ አሉላ ልመልሳችሁ።
Pour justement avoir ce dialogue avec le gouvernement sur ces deux points.
ይህ የራዲዮ መጽሔት ዝግጅት ነው።
በኢትዮጵያ ዘመን አቆጣጠር እሁድ ጥር 22 ቀን 2008 ዓ.ም ነው ዛሬ።
በአውሮፓውያኑ ደግሞ የዓመቱ የመጀመሪያ ወር ጥር 31ኛ ቀኑን ዛሬ ያጠናቀቃል።
ሁለተኛው የካቲት ደግሞ ነገ አንድ ብሎ ይጀምራል።
ፌብሩዋሪን ማለት የካቲትን ካነሳን
ወሩ የጥቁር አሜሪካውያን ታሪክ የሚዘከርበት በመሆኑም
በእግረ መንገዳችን መጥቀሱን ወደድን።
ያን ግን በሌሎች አግባብነት ባላቸው ዝግጅቶች ስለምንመለስበት
አሁን ሰላምታችንን በማስቀደም ወደ ዛሬው መሰናዶ እንመለስ።
እንዴት ሰነበታችሁ ውድ አድማጮቻችን?
እኛ የበረዶ ክምር አሳልፈን በጤናና በሰላምም ዛሬ ላይ ደርሰናል።
ተዋሉ ላለ በኋላ የሰነቅነውን አሁን
መልካም አዲሱ ወደ መስናዳችን እናምራ ነው።
በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ
ባይመረመሬ ጥበብ ተሽቀርቅሮ ከወርቃማ ብርሃን ከብርማ ጸዳል የተሠራ ሸማ ማግኘት ብችል ኖሮ ከውብ እግሮች ስር እዘረጋው ነበር። ግና ምንም የለኝ ከህልሞቼ በቀር።
የኔ ውድ እንግዲህ ህልሜን እግሮች ስር ከዘረጋሁ ወዲህ ዝግ ብለሽ እርገጪ፣ ዝግ ብለሽ ሂጂ፣ ህልሜ ላይ ነውና የምትራመጂ።
የዊልያም በትለር የትስን ክሎስ ኦፍ ሄቨን
በእውቀቱ ስዩም እንደ ተረጎመው ነበር ለሳምንቱ ምርጥ ግጥም ያሰማናቸው።
በእውቀቱን እናመሰግናለን።
እንዳላንጎራጉርም እየተገዝቼ ታዲያ እንደምልቻለ ትዝታን አርግዤ ነው ያለው ድምፃዊ።
አዎ፣ ድንቅ አስታውሰዋል አሉላ። ዛሬ ታዲያ ስለ ግዝት እናወራለን። እኔና ንጉሴ አክሊሉ አንድ እንግዳ አለን።
ንጉሴ መስመር ላይ ነው ለካ። ሰላም ንጉሴ፣ እንደምን አመሸ?
ሰላም ሰላም አሉላ፣ እንደምን ከጋሽ አዲሱ ጋር ስትወያዩ እየሰማሁ ነው። ዛሬ አዲሱ አንተን ለጊዜው ተወት አድርጎ እኔን የእሱ አጣማጅ አድርጎኛል። አጣማጅ ብቻ ሳልሆን አብሬም ተወያይ ሆኜ ቀርብ ያለሁ።
መልካም ነው ንጉሴ። ለጉዳዩ ከእኔ አንተ ስለምትቀርብ መሆን አለበት
እንዴ? አንተስ እነ መጋቤ ሐዲስ እሸቱን፣ እነ ሊቀ ሕሩያን በላይን፣ እነ መምህር ካሳይን ስታነጋግር አልነበርም እንዲህ አሉላ?
አመሰግናለሁ ጋሽ ንጉሴ በጀመርከው የጋሽ አዲሱ አነጋገር። ይህን ታዲያ ለጋሽ አዲሱም ንገርልኛ።
እንግዲህ ይህን ያህል የበደልከው አልመሰለኝም ነበር አሉላ። ከበደልኩ በጣም ይቅርታ ጠይቃለን።
አጋጣሚውን ካገኘው አዲሱ ሮሮ የላሰማ ብዬ ነው። ለማንኛውም ወደ ውይይታችሁ ብዘልቁ።
አመሰግናለሁ አሉላ። ንጉሴ አሉላ ሮሮ አሰምቷል፣ እንግዲህ ተቀብለናል። ይቅርታ ብያለሁ።
ይሁን፣ እኔም ተስማምቻለሁ።
ወደ ውይይታችን እንሂድ። እንደምታውቀው ንጉሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ሰብሳቢ የነበሩት በቤተ ክርስቲያኒቱ ታሪክ፣ አስተምህሮ፣ ቀኖና፣ ዶግማ በማንኛውም ዘርፍ ሊጠየቁ የሚችሉ ሊቅ አለቃ አያሌው ታምሩ ከሞቱ 8ኛ ዓመታቸውን ይዘዋል። እንግዲህ ወላጅ የሰራውን ልጅ ማስታወስ ተገቢ ነውና የበኩር ልጃቸው ወይዘሮ ስምረት አያሌው ታምሩ አባቴና እምነቱ የሚል መጽሐፍ ጽፈዋል። እንደምታውቀው
አዎ፣
በዚያ ዙሪያ ልናዋያቸው ነው። ጥሩ ነው መቼም ልጅ የወላጁን አስታውሶ እንዲህ ሲያደርስ የሚባልም ነገር አለ እንደው አይደለም?
ልክ ነህ። አባትህን ጠይቀው ይነግርሃል፣ ሊቃውንቶችንም እንዴት ነው በላቸው ያስረዱሃል የሚል አባባል አለ። ተሳአሎ ለአቡከ ወይ ነግረከ ወለ ሊቃውንቲከ ይዜንውከ። አባትህን ጠይቀው ይነግርሃል፣ ሊቃውንቶችንም እንዴት ነው በላቸው ያስረዱሃል። ከእሷ ለዚህ የቀረበ ማንም የለም። እድሉ መሰጠቱም ተገቢ ነው። ነገሩ ብዙ የሚያወያይ ነው። እኔንም ለዚህ ስለጋበዝከኝ አመሰግናለሁ። እንቀጥል።
መልካም እንግዲህ ወይዘሮ ስምረትን እንግዲህ አንቺ እያልን ልናዋየት ወድጃለሁ። በነገር ላይ ንጉሴ
ልክ ነው። እንግዲህ አንዳንድ ጊዜ ትንሽ ያስቸግራል። ቢሆንም ግን ብዙ ጊዜ አብረን የቆየን እሳቸውም ጋር በምንሄድ ጊዜ ሁሉ የምናገኛት ልጃቸው በመሆኗ በእድሜም ደግሞ አንተ መቼም የእድሜ ጉዳይ ሲነሳ ትወድምና ከኛ አነስ ያለ በመሆኑ ስለዚህ አንቺ እያን ብናነጋግራት በእውነቱ እኔም ደስ ይለኛል።
ተስማምተኛል። ሰረቅ አድርጌ የሰማዋት ወግ
ሚስጥር አታውጣ ብያለሁ። መልካም። በቅድሚያ እናመሰግናለን ወይዘሮ ስምረት አያሌው ታምሩ። አዲሱ ነኝ ከዋሽንግተን ስቱዲዮ። ይሰሙኛል?
ይሰማኛል። አቶ አዲሱ እንደምሰነበትክ?
ሰላም።
እኔም እንግዲህ ከሩቅ ዘመድ የቅርብ ጎረቤት ነኝ፣ እዚሁ አዲስ አበባ ነኝ። ወይዘሮ ስምረት እሺ አዲሱን ይቀረብላለሁ።
መልካም ንጉሴ፣ እንደምታውቀው አለቃን እኔም አንተም እናውቃቸዋለን በቅርብ ነው። ከአንዴም ሁለቴ ሶስቴ በአካል አግኝቻቸዋለሁ። በኢትዮጵያ ቤተ ክርስቲያን ዙሪያ ከአለቃ የቀረበ ምስክር፣ ከአለቃም የቀረበ መምህር የለም። አጠገቦ ወይም አጠገብሽ እንግዲህ አንቺ እያልን ልናናግር መረጥን። በነገሮ ላይ
ደስ ይለኛል በጣም
ከቀረቤታ አንጻር እንደ እህታችን ነሽ።
አመቺ ነው አዲሱ
ንጉሴ አይመስልህም?
ጥሩ ነው በጣም አመቺ ነው።
መልካም።
ዋናው ቁም ነገሩ ላይ ስለሆነ ምንም ችግር የለም።
መልካም።
ደግሞ እሷ እኮ ከኛ ታናሻችን ነች።
አሁን ምስጢር እያወጣህ ነው ንጉሴ፣ በል እረፍ። እና ወላጅ አባቷ የተከበሩ አለቃ አያሌው ታምሩ በሕይወታቸው ዙሪያ በእምነታቸው ዙሪያ የሰሯቸውን ነገሮች በተመለከተ መጽሐፍ አዘጋጅታ ለንባብ አብቅታለች። ወይዘሮ ስምረት አያሌው የሚያስመሰግን ስራ ነው።
አዎ፣ አባትህን ጠይቀው ይነግርሃል። ተሳአሎ ለአቡከ ወይ ነግረከ ወለ ሊቃውንቲከ ይዜኑከ። አባትህን ጠይቀው ይነግርሃል ሊቃውንትንም ጠይቃቸው ያስረዳል ይላል። በትክክል ነው።
አራያነትም አለው እና ከዛ አንጻር ነው የምናናግርሽ ወይዘሮ ስምረት። እንደ መጀመሪያ ጥያቄ አድርጎ ለመወርወር አላማውን ትገልጭልን? ምንድን ነው ይሄን ለመጻፍ ያነሳሳሽ?
ደስ ይለኛል። ዋናዎቹ ሶስት ናቸው። አንደኛው አባቴን በቅርበት ስመለከት የእምነቱ ጥልቀት ሁልጊዜ ያስደንቀኛል። በተለይ እምነትን በተመለከተ በጣም ልዩ የሆነ ስብዕና እንደነበረው ለመመስከር ያስችለኛል ብዬ ስላሰብኩኝ ነው አንደኛው። ሁለተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪኳ እንደሚመሰክረው በጣም ታላላቅ ደገኛ የሆኑ የሃይማኖት አባቶች የነበሩባት ቤተ ክርስቲያን ነች። የቀደሙ ብዙ አባቶች የህይወት ታሪክ በማንሳት ምስክርነት ማንሳት ይቻላል። ይሄ ህይወት በዘመናችንም አልተቋረጠም፣ ይሄ ጸጋ አሁንም አለ። ለዚህ ምስክርነት ሊበቁ ከሚችሉ መንፈሳዊ ታሪኮች አንዱ የአባቴ ያለቃ አያሌው ታምሩ የህይወት ታሪክ ነው ብዬ ስላመንኩኝ ይሄንን ለትውልዱና አሁንም ላለው ወደፊትም ለሚነሳው ትውልድ በጽሁፍ ማስቀመጡ ተገቢ ይሆናል ብዬ ስላመንኩኝ ነው። ሶስተኛው በመጨረሻ የህይወቱ ዘመን ከቤተ ክርስቲያን የአመራር ኃላፊዎች ጋር በነበረው አንዳንድ ግጭት አብዛኛውን ሰው በግለሰቦች መካከል ይካሄድ የነበረ ጸብ የመምሰል እንደዚህ አይነት ጠባይ ስላየሁኝ ብዙ ሰዎች እንደዚያ ስለሚያንጸባርቁ እና በተለያየ አጋጣሚ ይሄንን ነገር ስለተገነዘብኩኝ በአባቴና በመጨረሻ አካባቢ ከባድ አለመግባባት እንዲፈጠር ምክንያት ከሆኑት የቤተ ክርስቲያኖቹ መሪዎች መካከል የነበረው የተለያየ ያለመግባባት ሁኔታ የግለሰቦች ጸብ አይደለም፣ ስለ ግል ጥቅም ወይም ስለ ግል ዝና የተደረገ ነገር አይደለም፣ ስለ ቤተ ክርስቲያን ነው እና ይሄንን ነገር ማንኛውም የቤተ ክርስቲያኒቱ አባልም የሆነ ታሪኬ ነው ብሎም የሚመለከት ማንኛውም ኢትዮጵያዊ ሊያውቀው ይገባል ብዬ ስላሰብኩኝ በእነዚህ በሶስት ምክንያቶች የተነሳ ነው መጽሐፉን ላዘጋጅ የቻልኩት።
እኔ እንደው ወይዘሮ ስምረት ከሶስቱ ምክንያቶች የመጨረሻው ትልቅ ቦታ ያለው ይመስለኛል። በቤተ ክርስቲያን እምነት የተነሳ ትክክል የሆነውን አቋም በማሳየታቸው የደረሰባቸው መለያየት እና ግጭት የግለሰብ የአለቃ እያሌው ሳይሆን የቤተ ክርስቲያናችን ጉዳይ ነው። ይሄንን ልብ ማለት ያስፈልጋል ነው ዋናው ትልቁ
ይሄ ነው።
አንድ መጽሐፍ ወይም አንድ ነገር ሲሰራ ደግሞ ውጤቱ ይታያል። ምን መልስ ተገኘ ከሚመለከተው?
ጥሩ ጥያቄ ነው በጣም ይሄ
ከቤተ ክህነቱ አኳያ በተለይ
እኔ ከቤተ ክህነት ወገን ምንም የሰማሁትም ያነጋገረኝም ሰው የለም። ከምዕመናን ወገን ግን በጣም ከጠበቅኩት በላይ በተለይ መጽሐፉ መጀመሪያ ታትሞ የወጣ ሰሞንማ በቀን እኔ ምንም ሳላጋንን ከ10-15 ሰዎች ነበሩ የሚደውሉልኝ መጽሐፉ እጃቸው ገብቶ እያነበቡት ማለት ነው። በተለይ በግዝቱ ዙሪያ በስፋት ብዙ ሰዎች እንዳላዳመጡት ወይም ደግሞ በደንብ እሱ ያስተላለፈውን መልእክት በጊዜው እንዳልተገነዘቡትና አሁን ግን በትክክል እዚህ በመጽሐፉ መታተም ምክንያት የአባቴ አቋም ምን እንደነበረ ለምን እዛ ደረጃ ላይ እንደደረሰ መገንዘብ መቻላቸውን ነው እኔ ከብዙ ሰዎች በደረሰኝ አስተያየት የተገነዘብኩት።
ንጉሴ፣
ወደ ዋናው ጠንከር ወዳለው ውይይት አልገባንም፣ ግን እኔ ምርቃት 2/23/2007 ዓ.ም ተገኝቻለሁ። በወቅቱ የነበሩትም ምሁራን፣ ታላላቅ ሰዎች መጽሐፉን ቀደም ብለው አግኝተው አንብበው የመጡ በመሆናቸው የሰጡት አስተያየት ሁሉ በጣም ገንቢ ነበር። የመጽሐፉ ተጠያቂነት ምንም አያጠራጥርም። ቤተ ክህነት አካባቢ ግን ራሳችን ካልሄድን በስተቀር ወደ ተራራው ወደ እኛ መጥቶ እንዴት ነው ብሎ የማይል ስለሆነ ይሄ መጽሐፍ በዛ መንገድ ሊደርስ የሚችልበትን መንገድ ብታመቻች ጥሩ ነው ብዬ እንደ አስተያየት ለመግለጽ ነው።
ጥሩ ነው ንጉሴ። በእርግጥ እንደሚያነቡትም አልጠራጠርም ከላይ እስከታች። ነገር ግን በዚህ ጉዳይ ላይ መልስ እንስጥ ወይም ውይይት እናርግበት እንነጋገርበት ማለት አለባቸው። ይሄን ካላሉ አንቺም ጻፍሽ፣ ምክንያትሽን አስቀመጥሽ፣ አለቀ በቃ። የግዝቱም ጉዳይ እንዲሁ እንዳለ እንዲያውም ስለ ቃሉ ይቅርታ ያደረግልኛል። አንዳንዶቹ አይ ያለቃ ግዝት እኮ እንደው ዝም ብሎ ነው የሚሉ አሉ። ይሄ እንዴት ይሆናል? አንድ የቤተ ክርስቲያን ሊቅ የሊቃውንት ጉባኤ ሰብሳቢ የነበሩ የሰጡትን ግዝት አናንቁ ማለፍ አይቻልምና ቢያንስ ለውይይት አቅርቦ ቤተ ክህነቱ መልስ ሊሰጥበት ይገባል።
እንግዲህ እዚህ ላይ ምንድን ነው እሱ በቤተ ክርስቲያን ጉዳይ ላይ የለም ይሄ ነገር ልክ አይደለም እያለ አንዳንድ ጥያቄዎችን በሚያነሳበት ጊዜ የተሰጠው አቀባበል ግን ከቤተ ክህነት እጅግ አስደንጋጭና በፍጹም እንኳን በሱ ደረጃ ለማንም ለአንድ ምዕመንም ቢሆን ሊሰጥ የማይገባው አቀባበልና ሁኔታ ነው የገጠመው። ቤተ ክርስቲያኒቱን የበላይ ሆኖ የሚጠብቃት እንደ ቀደሙት ነገስታት አይነት ኃይል ስላልነበረ ምናልባት ያለውን መንግስት ደግሞ የሃይማኖት ጉዳይ አይመለከተኝም ባይ በመሆኑ የተነሳ አባቴ አንድ ብቻውን የቆመ እስኪመስል ድረስ የራሳቸውን ዓላማ ማራመድ በን ለሚፈልጉ የቤተ ክርስቲያኒቱ መሪዎች ኢላማ ለመሆን ችሏል። አሁን እኔ በግሌ የዞርኩኝ ይሄ ጉዳይ ከምን ደረሰ እንዲህ ያለ መጽሐፍ ጽፌ ነበረ አይታችኋል ወይ አንብባችኋል ወይ አስተያየታችሁ ምንድን ነው ልል አልችልም። መሆን የሚችለው የሚመስለኝ እኔ የጉዳዩ ባለቤት የሆነው የኢትዮጵያ ሕዝብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን እኔ በሰጠኋቸው መረጃ መሰረት የመጀመሪያው የልዩነቱና የግዝቱ መንደርደሪያ ምክንያት የሆነው የኬልቄዶን ጉባኤ የተላለፈውን ውሳኔ ፓትርያርኩ ጥሰው ያደረጓቸው የተለያዩ እርምጃዎች አሉ። ከቤተ ክርስቲያኒቱ ቀኖናና ስርዓት ውጪ የቤተ ክርስቲያኒቱ እምነት ነው ተብለው በመጽሐፍ ቅጽ የወጡ ህትመቶች፣ በኋላም ደግሞ መጨረሻ ላይ ነባሩን ህገ ቤተ ክርስቲያን ለውጠው ፓትርያርኩም የሲኖዶሱ የበላይ ነው የሚል አይነት ትርጉም ያለው።
ግን ይሄ ተቀይሮ ሲኖዶስ የበላይ ነው ሆኗል ይመስለኛል ካልተሳሳ
ሆኗል። ግን ይሄ እኮ የሚያሳየው የአባይ አቋም ትክክል እንደነበረ ነው።
እውነት ነው። ግዝቱ ላይ ግን ቸል መባሉ
ስራ አይደለም። ምክንያቱም በጣም ብዙ ሰዎች በሁኔታው ያዘኑና የተበሳጩ ሰዎች እንደው እዚህ ቤትወትም ውስጥ ቢሆኑ እንኳ ለብቻችን እንሁን እስከ ማለት የሚጠይቁ ሰዎች ነበሩ። እሱ ግን የቀደሙ ቤተ ክርስቲያንን 3-4-5 ቦታ የሰነጠቋት ሰዎች አነሱና እንዴት ነው በእኔ ምክንያት እንደዚህ የሚሆነው? እኔ ተቃውሞዬን አሰምቻለሁኝ ህገ ቤተ ክርስቲያን እንደሚፈቅድልኝ ደረጃ በደረጃ መጀመሪያ በግልሳቸውን ለማነጋገር፣ ቀጥሎ ሲኖዶሱን ለማነጋገር፣ ከዛም በኋላ ደግሞ እያንዳንዱን የሲኖዶስ አባላት በደብዳቤ በማመልከቻ ለመድረስ ይሄ ሁሉ አልሆን ሲል መላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን የሚሰበሰቡበት ጉባኤ ላይ አቤቱታውን አሰምቶ የወቀሰ ውርጅብኝ ወርዶበት ማንም ሰው እህ ብሎ ሳያዳምጠው ነው እንግዲህ እስከ መጨረሻው ተገፍቶ የወጣው። በምንም አይነት መንገድ ጉዳዩ ለውይይት እንኳን እንዳይቀርብ ተደርጎ ነው፣ በአፈና ነው ከቤተ ክርስቲያን ታግዶ እንዲወጣ የተደረገው። አሁን ይሄን ግዝት ጠቅላላ ማህበረ ቤተ ክርስቲያን አባቴ ላስተላለፈው ግዝት እውቅና መሰጠት አለበት ነው የኔ አንዱ የሚመስለኝ ያ ነው።
እውቅና መሰጠት ማለት ቅርታ ግዝቱ ይጽና ነው እውቅና አልገባኝም። ስ
እውቅና ማለት ሁሉም ተነጋግሮበት አውቆት ማለት ነው። ይሄ ግዝት ሊመለስ የሚችልበት ምን እንዴ ምንድን ነው እሱ መሆን ያለበት በሚለው ጉዳይ ላይ ጠቅላላ የሆነ ውይይት ተደርጎበት አንድ ሁለት ሶስት ብሎ የጠቀሳቸው ነገሮች አሉ። የቀደመችው ቤተ ክርስቲያን በነበረ ስርዓቷ ጸንታ ከተመለሰች ሌላ ምንም የሚያስፈልግ ነገር የለም። ግዝቱ ያረፈባቸው ጳጳሳት ሁሉ የሰጠው ቃል አለ እንዴት መስተካከል እንዳለበት እና በእነዚህ ጉዳዮች ላይ ጠቅላላ ምዕመናንን አሳታፊ የሆነ የቤተ ክርስቲያኒቱን አባላት በሙሉ ባሰባሰበ መልኩ ውሳኔ ሊሰጥበት ይገባል ብዬ ነው ማምነው። ነው የሚታየኝ እንደዚህ።
ንጉሴ እስቲ ወደ አንተ ልምጣ።
ቀደም ባለው ጊዜ ከዛሬ 50-60 ዓመት በፊት የውይይት ባህል የዳበረ ነበር። በካህናት በሊቃውንት መካከል እንዲህ አይነት ነገሮች ሲፈጠሩ ውይይትና ክርክር በጠቅላይ ቤተ ክህነት አዳራሽ ውስጥ ይካሄድ ነበር፣ አባቶቻችን የሚመሩት ትልቅ ውይይት። አሁን እኛን ቤተ ክርስቲያን እጅግ በጣም ሲበዛ እየጎዳት ያለው በአመት አንድ ጊዜ ሰበካ ጉባኤ ሪፖርት እንጂ ካህናት ተሰብስበው ምን ችግር አለ ምእመናን ምን ይላሉ፣ በሚሰጠው ትምህርት ላይ ምን አስተያየት አለን፣ ባለቃ እያለ ጉዳይ ላይ እንዴት ነው አርስት አምጥቶ ማወያየት የለም። የድሮ የመንፈሳዊ ኮሌጅ ተማሪዎችም ጎበዝ ስለነበሩ አርስት እየተመረጠ ውይይት ይደረግና ያ ነገር በሰዓቱ በጊዜው ይታረም ነበር። ስለዚህ አሁን የህዝብ ግንኙነት ስራውም እጅግ በጣም ሲበዛ ደካማ ነው። ይህን መጽሐፍ አንዳንዶች ገዝተው ሊያነቡ ይችላሉ፣ ቢያነቡም አይናገሩም። ባለፈው በጋዶ አይተናል። እነሱ ሊያነሱት የሚገባውን ጥያቄ ነው እኛ የምናነሳው። ይህን ችግር መኖሩን እያወቅን ስምረትም፣ እኔም፣ አንተም፣ ሌሎችም የግድ ገፍተን መሄድ አለብን። መጽሐፉ ሊደርስ የሚችልበትን ሁኔታ ማመቻቸት አለብን። ግፊቱን እነሱ ዝም ሲሉ እኛ ዝም ማለት የለብንም። ማለዛ መፍትሄ የለውም እና እንዴት በዚሁ ትደመድም ያለሽ ልልሽ ፈልጌ ነው። ወይዘሮ ስምረት፣
እኔ እኮ በስጋ ልወለድ እንጂ አባቴን አክዬ መስዬ እንዲህ ሆኖ ነበረ ምን ደረሰ ብዬ ለመጠየቅ እንዴት እችላለሁኝ? ማለት እንደ አንድ ክርስቲያን ይመለከተኛል፣ ልክ ነው ጉዳዩ። ግን እኔ ለብቻዬ ሄጄ ልከታተለው የምችለው ነው ብዬ በዛ መልክ አስቤው አላውቅም። እውነቱን ለመናገር እንኳን ሌላ ቀርቶ ይሄን መጽሐፍ እንኳ በማዘጋጅበት ጊዜ ሰዎች እኔን ለማነጋገር እንደሚፈሩ በጣም ብዙ ነገር ታዝቤያለሁኝ። ስማቸው እንኳ እንዲጠቀሱ አይፈልጉም። አንድ ነገር ነግረውኝ አደራ ይሄን ነገር ስሜን እንዳጠቅሽ የሚሉኝ ሁሉ ሰዎች ነበሩ። እና ከዛ አንጻር ስታየው ለብቻዬ የምከታተለው ጉዳይ ነው። አሁንም ድረስ የለኝም፣ አልታየኝም። እኔ በዛ መልክ
ኃላፊነቱ የኔ ብቻ ሳይሆን የኔ ብቻ አይደለም።
ሁለታችሁንም ይቅርታ ልጠይቅ። ሁለተኛውን ክፍል ጥቂት ቆየት ብለን እንቀጥል። ወይዘሮ ስምረት
መልካም።
እሺ፣ ውይይታችን አላበቃም፣ ተመልሰን እንመጣለን። አድማጮች ምናዊ
ላ ባልኩኝ ለመንፈስ ቅዱስ ድንገት ሰማሁና ወፋርጋፊ ድምፅ ምትሃታላቸው አፍዛ ደንግዝ ምንትያ ቅኝቶች ባቲና ብልዝ to other lady could tell papa shaman in a friend itu pawin the flow kalamish kalame min chuman de baher de machine nadame I want to say again ባያት ቅድማያት በደሃ ጎጆ ዞሮ መግቢያ ቤቴ ጥርጥሮ ይግባሽ በኢትዮጵያዊነት መሬቷ ቢቆፈር ይቅናል።
ጥሩ ዘፈን አንተንም ወዘወዘ
በጣም ባቲና ብሉዝ አዲሱ
እንደወጣ ወንዱ ማን እንደሆነ አላወኩም ነበር።
አደለ ሮባ
አንተ ነህ ነገርከኝ። አሁን
ልክ ነው
የኔው ታደለ
ላፎንቲዎች አንተ እንደነበሩ አድማጮች በደንብ ያውቃል። ሐሳብን ካልቀየረ
እዚህ ከተማ መምጣቱን ሰምቻለሁ። ታደለ ወደ ቢሮ አልመጣም። ቆይ ተጠብቅ ብየዋለሁ።
ይመጣ ይጠየቃል። ታዲያ አዲሱ ይሄን ዘፈን ካነሳን አይቀር ባቲና ብሉዝ ለስለስ ብሎ የሁለት ዓለም ዜማዎችን አዋህደው የሰሩበት ሆሎ ጆሮ ገብ የሆነ ዜማ ሲተዋወቅ ትዝ ይለኛል። ባቲን እንድታቀነቅ ነው የተደረገችው ድምጻዊ ታደለን ያጅባ የምትጫወተውን ስሟን እንኳን ለመጻፍ ሳይችሉ ቀርተው አድማጭ ጠይቀ እንደሰጠን ትዝ ይለኛል። ፋንታ በሌ መሆኗን
በነገር ላይ ስለ በረዶ ዛሬ ብዙ እናወራለን። በበረዶ ሰሞን አንድ ፊልም እያየሁ አገር ፍቅሮች የቀረቡበትን ማዕዛ ሸገር አቅርባ አገር ፍቅሮችን ግሩም ፕሮግራም መሆኑን በዚህ አጋጣሚ ለማዕዛ ልነግራት ፈልጋለሁ። ድምፃውያኑ ሴቶች ናቸው። ሁሉም የአንዷን ስም ለአንዱ የአንዱን ዘፈን ለአንዱ እየሰጡ ነው የሚያስተዋውቁት እና ወይ ጠርተው ብናር ምን አለበት ብላ አንደኛዋ ሮሮ ስታሰማ ሰምቻለሁ። እና አሁን ስም እንግዲህ ይሄኔ እኮ ለመጻፍ ባለመፈለግ ሳይሆን አቋት ይሆናል። ፋንታ በሌ ምናልባት መጠየቅ
ይህ ድረስ ይሄዳሉ መሰለ። ድሮ ገጣሚና ዜማ ደራሲዎች የሚገባቸውን ቦታ አይሰጣቸውም ብለን እንከራከር ነበር። አሁን እንደው ትልቅ እርምጃ ልንወስደው እንችላለን። እሱን ይጽፋሉ፣ ያስተባበረው ሰውዬ ስሙ ይጻፋል፣ ፎቶግራፉ ይነሳል። አንዳንዴ ከዘፋኞቹ ሲበልጥ እናየዋለን። ስዕል ዲዛይኑን የሰራላቸውን ስም ይጽፋሉ። ሁሉም ቦታ አለው። ዘፋኟን እንዴት ትረሳታለህ? ተስፋ አደርጋለሁ የምንሻሻልበት አንዱ ቦታ ይሆናል።
ጥሩ ማስተካከያ ነው አሉላ።
ታዲያ የቅድሙ ነገር
የቅድሙ የበረዶ ጉዳይ አሉላ፣ ጠረግኑ ነው የሚባለው ወገባችን እስኪ ጎብጥ።
ተው ማይሙት፣ አሁን አዲሱ ጠርግሃል
ይመስልሃል? ግን ጠርግ
አይመስለኝም። ማለቴ ሰንፈ ሳይሆን አይፈቀድልህም።
አዎ አይፈቀድልኝም። ሐኪሜ ተቆጥቷል፣ ብዙ ዋጋ አስከፈለኝ። ግን መጥተው ቆነደዱኝ ነው የምልህ።
ምን ያህል ከፈልግ?
አረ ዝም ነው፣ ከመቶ በላይ ከፍያለሁ።
ብር አይደለም የምታወራው፣
ደለል።
ከመቶ ዶላር በላይ ከፍላል። ታዲያ የዚህ በረዶ ነገር አዲሱ ብዙዎች እንደውም ስራ የፈጠሩበትም ሆኗል። ታዳጊ ወጣቶች ከቤት ቤት ይህን አይነት አገልግሎት ለመስጠት እንደ ስራ የተጠቀሙበትን ሰምቻለሁ። የእኛዎቹም ታዳጊዎች ጥሩ ስም ያላቸው አርቲስቶቻችን ልጅ አንዱ ይህን በረዶ የሚፈጨውን መኪና ገዝቶ ለዚህ አገልግሎት መስራቱን ሰምቼ ተገርም ያለው።
የዚህ የበረዶ አንድ ጥሩ ነገር ታዲያ አሉላ፣ ባይበዛም ታነባለህ፣ ሲሰለችህ ደግሞ ፊልም ድራማ ታያለህ፣ ሙዚቃ ትሰማለህ። አንተስ በረዶውን እንዴት አሳለፍከው ለነገሩ?
አዲሱ ትክክል ብለሃል። በግዴታ ቤት ውስጥ የሚቆይበት አጋጣሚ አንዳንድ ጊዜ ፈልገንም ስለማንችል ጭምር ብዙዎቹን አሁን የተቃቀስካቸው ነገሮች የማድረግ ሰፊ እድል ይሰጥሃል። ከቤተሰብ ከራስ ጋር የመሆን አንዳንድ የምትፈቅዳቸውን ነገሮች ለማድረግ እድል ይሰጥሃል። ተገደህ የምትወጣበት ነገር የለምና እኔም ከሱ ብዙ የራቀ አይመስለኝም። የምወዳቸውን ነገሮች ለማድረግ እድል አግኝቻለሁኝ።
ግን ጠረክ
ማሳየት ፈልጋለሁ። ውድድር ባይኖረውም የአካባቢውንም የመንደሩን ራሱ ለመጠግ አልተመለስኩኝም። እኔ ነኝ አዲስ። ወዲህም ደግሞ ጥሩ የአካል እንቅስቃሴ የምታደርግበት እድል ይሰጥሃል። ጨዋታም አለው።
አላቅበትም እንጂ በስልክ እኔም እንዳንተ ቀርጸው ነበር ደጅን
ስልክ ላይ
ማድረግ አልችልበት። ግን ቅድም እንዳልነው ጥሩ ጥሩ ነገር የመኖሩን ያህል በዚህ በበረዶ ሰሞን ቤት በተከተትንበት ጊዜ ድራማዎች፣ ፊልሞች እናይ ነበርና በብዛት በኢትዮጵያውያን የተሰሩ በሲዲ ወይም በዲቪዲ የሚታተሙ ፊልሞች ብዙ አየሁ በአጋጣሚ እኔም ቤቴም በነገር ላይ እና የገጠመኝን አንድ ሁለት አስደናቂና አስቂ ነገሮች ላጫውት።
ምን ይሆኑ?
ድራማው ሲያበቃ ወይም ሲጀምር የተዋንያኑ ስም ዝርዝር ይጻፍ የለም በሰሌዳው ላይ?
ልክ ነው። እና ምን አገኘ?
ከስሞች ልጀምርልህ። በነገራችን ላይ እነዚህን በሳድስ ማለትም በሳድሱ ሆሄ በህ የሚያልቁ ቃላትን በክ የመጨረሱ ጉዳይ ቅድም ለጨዋታ እንዳነሳ ነው ፈሊጥ ሆኖ መደበኛ ንግግር ውስጥ ሁሉ መግባት ጀምሯል። እንደምነክ ደህና ነክ ወይ ምናምን፣ ይሄ እሱ እንመለስበታለን። ለእኔ ትልቅ የቤት ስራ ነው ይገባኛል። ወደ በረዶ ፊልሞች ስም ዝርዝር ልምጣና ይሄንን የተጫወቱትን ወይም ቴክኒሽያኖቹ ሲደረድር ገብረ ጨርቆስ፣ ቴድሮስ፣ ገብረ ህይወት፣ ወንደሰን፣ እነዚህን ስሞች በትክክል ጽፈህ ለአንባቢ እንዴት ትተዋለህ? ወንደሰን ከማለት ወንድ ወሰን ብሎ መጻፍ ምን ያስቸግራል ነው የእኔ። ቴድሮስ እንዴት ትላለህ? ቴዎድሮስ ማለት ሲቻል። ገብረ ህይወት እንዴት ትላለህ? ገብረ ህይወት ማለት ሲቻል። እንዴት ገብረ ጨርቆስ ትላለህ?
ስሙ የወጣበትን ትርጉሙን ለመግለጽ የተፈለገውን ነገር እየሳተ ነው።
ጨርቆስና ቂርቆስ እንኳን ይከብዳልን እንበል። ቴድሮስ ትላለህ እንዴ? ቴዎድሮስ ማለት ሲችል። ወንደሰን ትላለህ እንዴ? ወንድ ወሰን ወን የተውካል። ይሄንን የሚያው ያልተማሩ ህጻናት ሌላ ጊዜ ወንድ ወሰን ብዬ ብጽፍ ልክ አይደለም ነው የሚሉኝ።
ወደሌላ ስም ይሆናል።
አዎ ቴዎድሮስ ብዬ ብጽፍለት የለም ቴድሮስ ነው ይለኛል። በጣም አስቸጋሪ ነገር ነው። እና ሌላም የታዘብኩት ነገር አለ በደንብ እሱም በስነ ስርዓት የምንዋይበት ነው። እና የመዝናናቴን ያህል እየሳቅኩና እየተገረምኩ አይቻለሁ ልልህ ነው። ይሄ ነው
አዲሱ። እነኚህ እንዳልከው የሚያነጋግሩ ናቸው። ትርጉሙን የሳተ የሚመስል ወደ ትልቁ ጥያቄ ነው የሚወስደን። ባለፈው የራዲዮ መጽሔት ፕሮግራማችን የአመቱን ምርጦች ስናመጣ አሜሪካዊው ማቲው እና እዚህ ተወልዶ ያደገው ነቢያት ደምሴ ለቋንቋ ለባህል ግድ የሚላቸው መሆናቸውን ሆን ብሎ ሲያጠኑ አይተናል። የእነኚህ ሁሉ ችግሮች መሰረቱ ኛል ቋንቋን ባህልን ያህል ማንነት መገለጫ ግድ የሚለው ባለቤት የማጣት ጉዳይ እንደ ዘበት በተገኘ መንገድ የማስተናገድ ችግር ነው የሚመስለኝ።
ቅድም እንዳልከው ግን አንዳንድ የገጠመኝ ነኝ ካላለ በስተቀር ያልከው ነገር አንዳንድ ሰው ሊል ይችላል ካለማወቅ። አሁን ሰሎሞን ብዬ መጻፍ ያለብኝ አውቃለሁ። የለም እኔ ለ ነው ሎ አይደለም። ሰሎሞን አትበል ቢለኝ አሁን ይሻለውም ወይም ጓደኞቻችን እዚህ ያሉት ብሩክ የሚባል ሰው ብሩክ ብሎ ይጽፋል። የለም ቃሉ ቡሩክ ነው ብዬ ባርመው በፍጹም የሚለ ስሜ ነው ምን አገባህ ሊለኝ አይችልም። መገኛው ቃሉ ራሱ ቡ ነው ብ አይደለም ብ አይደለም። እና እንዲህ አይነት ነገሮች እና ወንደሰንም ወንደሰን ይልልኝ አይችልም ብዬ አስባለሁ።
እስቲ ባለስሞቹ የሚሉን ይጻፉልን። ነገር ግን በስያሜ ብቻ ሳይገታ የቋንቋ አጠቃቀም ነገር ግድ ለሚላቸው እኛም የተሻለውን መንገድ በማሳየቱም ባለሙያዎችን የአዲስ አበባ ዩኒቨርሲቲውን ምሁራን በመጋበዝ ጭምር ከዚህ ቀደም እንዳደረግ ነው ተከታታይ ዝግጅታችን መመለስ ያለብን ይመስለኛል። የራስ የሆነን ባህልና ልማድ እንደ ዘበት የመተው ጉዳይ ካልተጠየቀ እዚህ ጋር ልክ አይደለም ካልተባለ መቆሚያ የለውምና ድጋሚ ወደዛ መሄድ ያለብን ይመስለኛል።
አድማጭም እንዲነጋገርበት እንጋብዛለን እና ተነጋገሩበት ማለታችን ነው። የሚቀጥለውን በኋላ ላጫውታ አሁን ላጫውታ
ብናቆየው ከአንድ ዝግጅት በኋላ ብንመለስበት ምን ይመስልሃል?
መልካም ታዲያ አሁን ወደ አዲስ አበባ እንሂድ።
የንጉሴ አክሊሉ መስኮት ነው
ድጋሜ ሊከፈት ነው። ንጉሴ ሰላም፣ በድጋሜ ዛሬ አልተላቀቅንም ባክ
መሰለኝ። አዲሱ የዛሬ ዝግጅትን አቅርብ ነው መሰለ ምስለኝ። መስኮቱም ከርቀት መከፈቱ እየታየኝ ነው።
ለብልህ አይነግሩ
ለአንበሳ አይመትሩ። አየህ ቅኔ ዘረፋ ይሉሃል። ይሄ ነው ነጠቅኩ ሁለተኛውን ስኔ ቅኔ ዘረፋ እንደዚህ ነው። ቀጥል ንጉሴ።
ጥር 29 ቀን የዛሬ ሳምንት እሁድ የአቡነ ጴጥሮስ ሐውልት ተመልሶ ሊቆም ነው ሲባል ሰምቼ ነበርና ወደዚያው አምርቼ ነበር። ጠፍተን ስንፈለግ የምንገኝበትን ጅማ ባርን አልፌ የአደባባዩን መስቀለኛ መንገድ ተሻግሬ የመጀመሪያውን አዣንስ፣ የኋለኛውን ወሬ ምንጭ፣ የአሁኑን የኢትዮጵያ ዜና አገልግሎት ኢዜአ አጥር ይዤ እየተዘጋጀ ያለውን የአቡነ ጴጥሮስ አደባባይ ወደ ኋላ ትቼ በንጉሠ ነገሥቱ ዘመን የፕሮፓጋንዳ ሚኒስቴር፣ በኋላ የማስታወቂያ ሚኒስቴር፣ የደርግ የማስታወቂያና መርሃ ብሔር ሚኒስቴርን ያሁኑን ደግሞ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ፋካልቲን ቃኝቼ ቀድሞ የነበረውን ግርማ እሱንም አይቼና ተመልክቼ ብዙ ነገር አስታውሼ ከፊት ለፊት ያለውን የዓላማ ባንዲራ መስቀያ ሰንደቅ ብቻውን ቆሞ አይቼ ከኢትዮጵያ ሬዲዮ ዋና መስሪያ ቤት ስቱዲዮ ስደርስ የወዳጄ የግሪጎሪ ሚሰለዲስን የሸዋ ጋራጅ አጥር ተደግፌ ስቱዲዮ ABCDE እዚህ አዋጅ፣ እዚህ መግለጫ፣ እዚህ ፕሮፓጋንዳ፣ እዚህ ፕሮግራም፣ እዚህ ዘፈን፣ እዚህ ማስታወቂያ፣ አቤት ወከባ፣ አቤት ግርግር፣ አቤት ጥድፊያ፣ ይሄ ሁሉ ትዝ አለኝ። ድሮ ድሮ አንጋፋዎቹ የኢትዮጵያ ሬዲዮ የቴክኒክ ባለሙያዎች ጋዜጠኛው ጥሩነህ ማሞን ጨምሮ ተስፋዬ ኃይሌ፣ ብርሃኑ ተፈሪ፣ ኪሮስ ወልደ ሚካኤል በታሪክ የሰሙትንና ያዩትን ሲያጫውቱን የቅርቡ የመጀመሪያው ጥቅል ሬዲዮ፣ የኋላው ኢትዮጵያ ሬዲዮ፣ በደርግ ደግሞ አብዮታዊት ኢትዮጵያ ድምፅ ይባል የነበረው ስቱዲዮው ክዳን አልነበረውም። ጣሪያ ከላይ ፀሐይና ዝናብ ይገባል፣ ከስር ደግሞ እንደ ጊዜው የማስታወቂያ ሚኒስትር አባባል የገዳም ሰፈር ዶሮዎች ኩኩሉ አልነጋም እያሉ የሚጫወቱበት ይመስላል። ታሪኩ ባጭሩ እንደዚህ ነው። የወቅቱ የማስታወቂያ ሚኒስትር አገራማን ብለው ቤታቸው ቁጭ ብለው የዘመኑን ግሩንዲንግ ሬዲዮ ከፍተው የቅዳሜ ፕሮግራም እየተከታተሉ እያለ የገዳም ሰፈሩ አውራ ዶሮ በረጅሙ ሲጮህ ይሰሙና ከመቅጽበት ሲበሩ አቡነ ጴጥሮስ ስቱዲዮ ይደርሳሉ። አስተናጋጁን ያገኙታል። ጥሩነህ ማሞ ይጮህበታል። ብላችሁ ብላችሁ ስቱዲዮውን የገዳም ሰፈር አውራ ዶሮ መፈንጫ አደረጋችሁት ብለው ይቆጣሉ። አስተናጋጁም ሁለት እጆቹን እያሻሸ ፈራ ተባ እያለ እንደው ዶሮው በረጅሙ ጮኸና ጌታዬም ምን ተፈጠረ ብለው ደንግጠው አውራ ዶሮው ጮኸቱን ገና ሳይጨርስ መጡ እንጂ ነገርየው እኮ ጌታዬ የሮመር ሰዓት ማስታወቂያ ነበር ሲላቸው ነገርየው እኮ አልክ ብለው በፈገግታ እንደተለዩት ይወራል። የዛሬ 81 ዓመት የተመሰረተው ትክክለኛ ስሙ የኢትዮጵያ ሕዝብ የሀገር ፍቅር ማህበር የመጀመሪያዎቹ ዘፋኞች መሰንቆና ክራራቸውን የሚደረድሩት የሀገር ፍቅር ትዝታው አይረሳም ለሚያውቀው ብለው የሚዘምሩት ነጻነት የኛ ክብር ካባ ጠቅል ጋር በማለት የሚጫወቱት ነጻነት ገዳሜ እያሉ የነጻነትን ፋይዳ እያሽሞነሞኑ እያጎሉ ያቀርቡ የነበረው በዚሁ በአቡነ ጴጥሮስ ስቱዲዮ ላይቭ እዛው በቀጥታ ስርጭት ተገኝተው ነበር። ከላይ ጣራ የለ፣ ክዳን የለ። ያ ጊዜ የዛሬ 70 ዓመት በዚህ አይነት ለኢትዮጵያ ሕዝብ ያስተላልፉ እንደነበረ ይነገራል። በሌላ በኩል ደግሞ ጨዋታን ጨዋታ ያነሰዋልና የ1888ና የ1928 ጀግኖች አርበኞች ገርል ታሪክ የሚወራበት የ1940ዎቹ የኮሪያ ዘማቾችም ታሪክ እንዲሁ የሚወሳበት ይሄው ስቱዲዮ ነበር። ዘመናዊ ህገ መንግስት መሰጠቱና ፓርላማ መቋቋሙ የተበሰረውም ከዚሁ ስቱዲዮ ነበር። የ52 ዓመተ ምህረቱ የሻምበል አበበ ቢቂላ የሮም ኦሎምፒክ ድል የተበሰረውም ከዚሁ ነበር። የ1953ቱ ጀግኖቹ እነ ራስ አበበ አረጋይ የተገደሉበት እነ ጀነራል መንግስቱ ነዋይ መፈንቅለ መንግስት መልእክት የተላለፈው ከዚሁ አቡነ ጴጥሮስ ስቱዲዮ ነበር። የ54 ዓመተ ምህረቱ ሶስተኛው የአፍሪካ ዋንጫ ድሉ የተበሰረው እንዲሁም ደግሞ የ50ዎቹ አጋማሽ የሶማሊያ ጦርነት ነጋሪት የተጎሰመውና ድል የተገኘው የጃፓን ቶኪዮ ኦሎምፒክ ሁለተኛው የአበበ ቢቂላ ድል እንዲሁም ደግሞ ሌላው በንጉሠ ነገሥቱ ዘመን አባይ ይገደባል ተብሎ ዜናው የተነገረው በዚሁ ታሪከኛ አቡነ ጴጥሮስ ስቱዲዮ ነበር። አሁንም ትዝታ ውስጥ ነኝ፣ ሰመመን ውስጥ ነኝ። አዲሱ ተያይዞም በሜክሲኮ ኦሎምፒክ የሻምበል ማሞ ወልዴ ለሀገራችን በማራቶን ሶስተኛውን የወርቅ ሜዳይ ማግኘቱ የተነገረው ከአቡነ ጴጥሮስ ስቱዲዮ ነው። ስድስተኛው የአፍሪካ ዋንጫ ተዘጋጅቶ ጥሩ ቡድን አዘጋጅተን አሳዛኝ ተሸናፊ የሆን ነው። የዚህም ዜና የተነገረው በዚሁ ስቱዲዮ ነው። የዛሬ 44 ዓመት የቀዳማዊ ኃይለ ሥላሴ 80ኛ ዓመት የልደት በዓል ላይቭ በቀጥታ ከደብረ መንክራት ስዕል ቤት ኪዳነ ምሕረት የተላለፈው ከዚሁ ስቱዲዮ ነው። የ65ቱና የ66ቱ አሰቃቂ የረሃብ እልቂት የተገለጸው የ1966ቱ አብዮት መቀጣጠል የታወቀውና የተነገረው የጦር ኃይሎች የሕዝቡና የወጣቱ ለለውጥ መነሳሳት የተነገረው የጠቅላይ ሚኒስትር አክሊሉ ሀብተወልድ ካቢኔ መፍረሱ የታወቀው የንጉሱ ከስልጣን መውረድና ዜና እረፍታቸው እንደ ቀልድ የተነገረው የደርግ ርዕሰ ብሔር መሆን የታወጀው ከዚሁ ስቱዲዮ ነው። ይሄ ታሪክ ነውና እንዲቀመጥም ነው። እንደው ጨዋታን ጨዋታ ያነሳዋልና እስቲ እንደው ልብ ብላችሁ አዳምጡኝ። የ60ዎቹ ባለስልጣናት መረሸን በደርግ ኢትዮጵያ ህብረተሰባዊት ሶሻሊስት መሆኗ እንዲሁም ደግሞ ታላቁ የመሬት ላራሹ አዋጅና ይከፈላል ተብሎ እስከ ዛሬ ድረስ ካሳ ሳይከፈልበት የቆየው የከተማ ቦታና ትርፍ ቤት አዋጅ የተነገረውና ነጋሪት የተጎሰመው ከዚሁ ከቀድሞው ጥቅል ከኋላው የኢትዮጵያ በኋላም ደግሞ በደርግ ጊዜ አብዮታዊ ድምፅ ይባል ከነበረው ሬዲዮ ነው። የእድገት በህብረት የእውቀትና የስራ ዘመቻ የተካሄደው የሶማሊያ ጦርነት የተካሄደው ነጻ አውጪው አብዮታዊ ጦራችን እንደ ካራ ማራ እንደ ጭና ክሰን ሰሜንም ደግመህ ድል አሳየን ተብሎ የተዘመረው ከዚሁ ስቱዲዮ ነው። የደርግ አብዮት ልጆቿን መብላቷ በየጊዜው የተገለጸው ከዚሁ ነው። ለውጡ ከተከላካይነት ወደ አጥቂነት መሸጋገሩ የሻምበል ምሩጽ ይፍጠር መሀል ላይ የ1972 የሞስኮ ኦሎምፒክ በአንድ ድንጋይ ሁለት ወፍ በ5000ና በ10000 ድል መቀዳጀቱ የተበሰረው ከዚሁ ስቱዲዮ ነው። ጊዜያዊ ወታደራዊ አስተዳደር ደርግ ኢሂድሪ የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፑብሊክ ተብሎ የኮሎኔል መንግስቱ ከደርግ ሊቀመንበርነት ወደ ፕሬዚደንትነት መሸጋገር የ1977ቱ ረሃብ ይሄ ሁሉ የቤተ እስራኤሎች እስራኤል ኢየሩሳሌም ጉዞ የኮሎኔል መንግስቱ የመኮብለል ዜና የኢህአዴግ አዲስ አበባ መግባት ደርግ ለጭቆና ይጠቀምበት የነበረውን ስቱዲዮ ለሰፊው የኢትዮጵያ ህዝብ አገልግሎት እንዲውል ተቆጣጥሬዋለሁ ብሎ ቃል የገባበት መግለጫ የኤርትራ መገንጠል የአሰብ ወደብ ለኤርትራ መሰጠትና የሽግግር መንግስቱ ኢፌድሪ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ተብሎ እንደገና መንግስታዊ ስራውን መቀጠሉ ኢህአዴግ እነዚህ ሁሉ እንግዲህ በዚህ ስቱዲዮ የተነገሩ ናቸው። ከትዝታ ሰመመን ወጥቼ ሙዝና ብርቱካን የምፈልግ ይመስል እንደገና ወደ ኋላ የአቡነ ጴጥሮስን የዜና አገልግሎትን አጥርዬ ወደ ግራ አትክልት ተራን እያየሁ ወደ ቀኝ ወደ ጣሊያን ሰፈር ወደዛ ሲሄድ አንድ ድንጋይ አቆመኝ። ቀላል ድንጋይ አልነበረም። ድንጋይን በለው እንጂ ድንጋይ አይደለም፣ ጽሑፍ አይቼ ነው። ብፁዕ አቡነ ጴጥሮስ ዘምስራቀ ኢትዮጵያ ኮኮሀ ሃይማኖት ጴጥሮስ ስምከ ሕያው ዘኢይመውት፣ የሃይማኖት መሰረት የሆንክ ጴጥሮስ ስምህ ሕያው ነው አይሞትም ይላል በግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ሐምሌ 22 ቀን 1933 ዓመተ ምሕረት የሚለውን ከድንጋይ ላይ የተቀረጸውን ጽሑፍ አንብቤ ስጨርስ ፊቴን እንደገና ወደ አራዳ ጊዮርጊስ ወደ ምኒልክ ሐውልት መልሼ የታሪክ ሰው ፍለጋ ጉዞዬን ቀጠልኩ። ብፁዕ አቡነ ቀውስጦስ
መጀመሪያ ሲነሳ እኛም ጥርጥር ውስጥ ነበርን። እንዲያውም እኔ አልፌ ተርፌ ማመልከቻም ለመጻፍ ሞከራ አድርጌ በአካባቢ ምግበሩ ገባውና ለሳቸው ላቀርብ ስል ይተከላል ሲባል እጅግ በጣም ደስ ብሎኛል። በመላ ኢትዮጵያ ደስታ ነው። ሲሆን ሲሆን እዚያ ቦታ ላይ አይመችም እንጂ ቤተ ክርስቲያን ሊሰራም ይገባ ነበር ባይ ነኝ። እንደ ጥንቱ ደግሞ ታሪኩ ሳይጣስ ደን አድርገው ሊሰሩት ነው ተብሎ ስለተነገረ በሁላችንም ላይ ከፍ ያለ ደስታ ተሰምቶናል። እግዚአብሔሩን ያድርገው። አሁንም እንግዲህ ተዳርሷል። የተጀመረው ተስፋ በተግባር ሲፈጸም ደግሞ እዚያው ቦታው ተገኝተን ደስታችንን እንገልጻለን።
ብፁዕ አቡነ ቀውስጦስ ከልብ አመሰግናለሁ። አድማጮች፣ በዚህ አጋጣሚ የዝግጅቴ ተባባሪ የሆነኝን የአድዋ ድልድዩን አቶ ሲራክ ተፈራን አመስግኜ በዚሁ ልሰናበት። አመሰግናለሁ።
እናመሰግናለን ንጉሴ። አድማጮች፣ እኔና ንጉሴ ከወይዘሮ ስምረት አያሌው ታምሩ ጋር ወደ ጀመርነው ውይይት ተመልሰናል። እስቲ አንድ ጥያቄ ወይዘሮ ስምረት፣ ውግዘት በአንቺ መረዳት ምንድን ነው? ማለት ምን ማለት ነው ውግዘት?
ግዝት ለእኔ ቃል በቃል ትርጉሙን ከሆነ የምትጠይቀኝ አንድን ነገር ከአንድ ነገር መለየት። በሃይማኖት ጉዳይ ላይ ደግሞ ስንመጣ በእምነት የማይመስልህን መለየት ነው፣ ከማህበረ ምዕመናን ወይም ከማህበረ ቤተ ክርስቲያን።
አሁን አለቃ ያስተላለፉት ግዝት ከባድ ነው። ይሄንን ከበድ ያለ ግዝት ተግባራዊ መሆን አለበት የሚል አቋም እንዳለሽን በመጽሐፉ ላይ አንብቤያለሁ። አንቺ አልተፈታም፣ አሁንም እንዳለ ነው ነው የምትይው። እንዴት ታየዋለሽ? በአሁኑ ዘመን በተለይ አሁን ጳውሎስ የሉም፣ ሌላ አይነት አስተዳደር ነው። እርግጥ እምነቱ አንድ ነው። ይሄ ሁኔታ ተግባራዊ ሊሆን የሚችልበት ሁኔታ አለ? ቢያንስ ቢያንስ እንደው የተመኘሽውን ውይይት ሊያመጣ እንኳን ይችላል።
ሌላ ከዚሁ ጋር አዲሱ
እሺ፣
አለቃ መቼም እንግዲህ ግዝትን ያህል ነገር ሲያስተላልፉ ብዙ አስበው ብዙ ተጨንቀው ብዙ አውጥተው አውርደው ነበርና እንደው ጭንቀታቸውን እንዴት ታይ ነበር? ምን ነበረ ስሜታቸው ወደዚህ ውሳኔ ላይ ከመድረሳቸው በፊት? ወደ ግዝት ምን ያህል ይጨነቁ ነበር? ይህንንም አብረሽ ብትገልጽ።
አዎ፣ ይሄ በጣም ከባድ ነገር ነበረ በጊዜው። ለምንድን ነው ሊያስከትል የሚችለውን ነገር በደንብ አድርጎ አብጠርጥሮ ጠንቅቆ ያውቀዋል። ግዝቱ ሲያርፍ ምን ማለት እንደሆነ ስጋዊም መንፈሳዊም ጠባይም አለው። መንፈሳዊ ጠባዩ በጣም ከባድ ነው። ሊያስከትል የሚችለው በጣም ብዙ ተከታታይ ነገሮች፣ ሚስጥራዊ ነገሮች ስላሉ አሁን እንደውም በአብዛኛው ምናልባት ሰዎች የማይገነዘቡት ይሄንን ነው እንጂ ይሄን ስለሆነ ነው እንጂ ከሚስጥራዊ ጸባዩ አንጻር ስንመጣ በአጠቃላይ ይሄ ግዝት የተላለፈባቸው ጳጳሳት፣ ቀሳውስት፣ ዲያቆናት በሙሉ ቤተ ክርስቲያኒቱን እያገለገልን ነው እያሉ ያሉት ሁሉ በአሁኑ ሰዓት መንፈሰ እግዚአብሔር የተለያቸው ናቸው። በሹመታቸው ጊዜ የተሰጣቸው በሚቀቡ ጊዜ የተሰጣቸው ስልጣነ ክህነትን በሚቀበሉ ጊዜ የተሰጣቸው የተቀበሉት መንፈስ ቅዱስ እንኳን በሹመታቸው አይደለም ክርስቲያን ሲሆኑ የተሰጣቸው ነው። እስከዛ ድረስ ይሄ የተገፈፈበት ነው። ጥልቅ ነው። በጣም ከባድ ነው። እሱ እንደውም ነገሩ ስለከበደው ለተወሰነ ጊዜ እንደውም በዝምታ እንትን ለማለት ለመታገስ እና በጣም እንትን ለማቆየት ነገሩን ብዙ እንትን ብሏል፣ ጥሯል። ቀላል ነገር አይደለም ግዝት ማለት።
ምናልባት ከቤተ ክህነቱ በዚህ ጉዳይ ላይ እንነጋገር ተብሎ ጥሪ ቢቀርብልሽ ለመሄድ ፈቃደኛ ነሽ ወይዘሮ?
እኔ ምንም ቅር የሚለኝ ነገር የለም ስለ ቤተ ክርስቲያን። እኔ ሁልጊዜም ይቆጨኛል፣ ሁልጊዜም አዝናለሁኝ። ለምን? በቅርበት ነው ያደግኩት። ይቺ ቤተ ክርስቲያን ምን አይነት ታላቅ ቤተ ክርስቲያን እንደሆነ ለጠቅላላ ለኢትዮጵያውያን ሁሉ የምትበይ የሁላችንም ትንፋስ የሆነች ቤተ ክርስቲያን ነች።
ይህን ጥያቄ ያቀረብኩት ምንድን ነው፣ አለቃ በሞቱ ጊዜ በጸሎተ ፍታቱ ወቅት ሟቹ ፓትርያርክ ለመምጣት ፈልገው እንዳልተፈቀደላቸውና እንዳልፈለጋቸው እሳቸውም በኑዛዜያቸው እነሱ እንዲገኙ አለመፈለጋቸው ተጠቅሷል። ያን ያህል መለያየት ከነበረ ዛሬ ጥሪ ቢደርስሽ ትሄጃለሽ ወይ ማለቴ ለዚህ ነው።
ጥሪ ቢደርስሽ ትሄጃለሽ ወይ እያል ስትለኝ በዚህ ጉዳይ ላይ ከእኔ የሚጠበቅ ነገር ካለ፣ እኔ ላደርግ የምችለው አስተዋጽኦ ካለ፣ እኔ ልሰጥ የምችለው መረጃ ካለ ስለ ቤተ ክርስቲያን ሲባል እሄዳለሁኝ። ለምን አልሄድም?
ለመወያየት ነው እንግዲህ። ከተወያየሽ ደግሞ ምናልባት ያለቃ ሀሳብ ላይሆን ይችላል። እሳቸው ውይይት አይደለም የፈለጉት፣ መልስ ስጡ፣ ውሳኔ ስጡ ነው። ተሳስታችኋል ነው። ተሳስታችሁ እንደሆን እንዳልሆን እስቲ እንነጋገርበት አይደለም ያለቃ አቋም።
ልክ ነው።
ተሳስታችኋል፣ ቀኖና አፍርሳችኋል፣ ህገ ቤተ ክርስቲያን ጥሳችኋል፣ ንስሐ ግቡ፣ ተመለሱ ነው።
ከግዝቱ በፊት ጠይቋል።
ከግዝቱ በኋላ ግን ድርድር የለም። ግዝት መፍታት ወይም አለመፍታት ነው እንጂ
አሁን እኮ ድርድር አይደለም አዲስ እንዴ? እኔ ማንኝና ነው መደራደረው? በመጀመሪያ ደረጃ
ለቃን እና ይፈልጉ
አያሌው አይደለሁኝም፣ ወይም ደግሞ የእሳቸውን ስልጣን የእሳቸውን ኃላፊነት ተረካቢ አይደለሁኝም። እኔ
ገባኝ፣
ግን እንደ አንድ ምዕመን እንደ አንድ ኢትዮጵያዊ ያልከኝ ስለመሰለኝ ነው።
ልክ ነው።
በዛ መልክ ከሆነ እና ከኔ የሚጠበቅ ነገር ካለ እንደ አንድ ምዕመን ስለ ቤተ ክርስቲያን ስል ተነጥለው በጣም በብዛት ደግሞ ይህንን ግዝቱን ተቀብለው ከውጭ ሆነው በእግዚአብሔር ፊት ራሳቸውን ያቆሙ ቀንና ሌሊት የሚያለቅሱ ነባሪቱን ቤተ ክርስቲያን መልስልን እያሉ የሚያዝኑ እኮ በጣም ብዙ ሺህ ምዕመናን እኮ አሉ። እነሱን መረሳት የለባቸውም። ሌላው ቤተ ክርስቲያን ወደ አንድነቷ መመለስ እንዳለባት ሁሉም ሰው የሚያስብ ይመስለኛል። ይሄ ጉዳይ የሚጨንቀው ይመስለኛል እያንዳንዱን ክርስቲያን። ከነዛ ሰዎች የተለየሁ አይደለሁኝም እኔ እና እንደ አንድ ሰው ከኔ በኩል የአባቴን ግዝት አስመልክቶ በተለየ እንትን ማለት ሳይሆን በአጠቃላይ ስለ ቤተ ክርስቲያን ደህንነት፣ ስለ ቤተ ክርስቲያን አንድነት፣ የቀደመ ልዕልናዋን የቀደመ ክብሯን ለመመለስ ስለሚደረግ ስለ ማንኛውም ነገር ተሳታፊ ለመሆን እኔ በጣም ደስተኛ ነኝ። ይህን ነው ለማለት የፈለጉ።
የቤተ ክህነት ነገር እውነቱን ለመናገር ግዝት በእውነት በቤተ ክርስቲያኑ አባቶች ዘንድ ተገቢው ትኩረትና ግንዛቤ የተገኘለት አልመሰለኝም። ባለፈው ጊዜ ሁለቱን ሲኖዶሶች ለማስማማትና ቤተ ክርስቲያኒቱን አንድ ለማድረግ ጉባኤ በተጀመረበት ጊዜ እንግዲህ ጉባኤ የተጀመረው ስብሰባ፣ ንግግር የተጀመረው በሁለቱ መካከል መወጋገዝ ስለነበር ያለ መፍታት ነው። ድርድሩ ወደ ሰላማዊ መንገድ ሳይመጣ፣ ድርድሩ ሳይፈጸም፣ እርቅ ሳይወርድ የሁለቱ ሲኖዶስ አባቶች በአንድነት ቀድሰዋል።
እነዛ ነገሮች መስተካከል አለባቸው። አሁንም ቢሆን የቅዱስ ሲኖዶሱ ውሳኔ መቼ ነው ተከብሮ የሚያውቀው? ምንድን ነው ቀደም ሲል የነበሩት ፓትርያርክ በነበሩ ጊዜ የተላለፈው ውሳኔ? የተላለፈው ውሳኔዎች የቀሩ የሉም እንዴ? አሉ።
ከሐውልቱ መጀመር ትችላለህ ከፈለግህ።
እንግዲህ በቅርቡ ብዙ አሉ፣ ግን ግድ የለም ወደፊት ውይይት ይደረግበታል ብለን
ብዙ አለ።
በዚሁ ግን ዘጋውና ብናቆመው የመጨረሻ እድል ለወይዘሮ ስምረት ብትሰጣት ደስ ይለኛል።
አዎ፣ እኔ ዋናው በዚህ መጽሐፍ ዙሪያ መወያየት የፈለግነው አንደኛ እንዴት ተሳካልሽ መረጃ። አሁን ለምሳሌ ዛሬም የአባቴን ግዝት ተቀብለው የአባቴን ቃል አምነው ቤተ ክርስቲያን የማይሄዱም አሉ፣ ግዝቱንም አከብረው የተቀመጡ አሉ ብለሻል። እንግዲህ ምን ያህል መረጃ እንዳለሽ አላቅም። ምን ያህሉ ምእመን ቤተ ክርስቲያን ዛሬም እንደማይስም ባለቃ ግዝት የተነሳ ይህን አንቺ አጣርተሽ ይሆናል። ግን መፍትሄ የሚሆነው አንድም ምእመን ቢሆን አንቺም አንዲት ምእመን ከቤተ ክርስቲያን ከምትርቂ፣ ሌላውም ምእመን ከቤተ ክርስቲያን ከሚርቅ ቤተ ክህነቱ ሲኖዶሱ አባቶች ግድ ሰጥቷቸው በዚህ ነገር ተይዘው ያሉ ካሉ መፍትሄ እንስጥ ብለው ውይይት ቢቀመጡና አንድ መፍትሄ ቢሰጡ መልስ ቢሰጡ መልካም ነው እላለሁ። ከዚህ በላይ እኔ
እዚህ ላይ እኔ አስተያየት እንድሰጥ
ፈቅድልኝ።
እኔ ደግሞ ይህንን ጉዳይ በግዝት ላይ ላሉት ጳጳሳት መተው የለብንም ባይ ነኝ በበኩሌ። ለምን በለኝ፣ ቤተ ክርስቲያን እኮ በህዝብ አንድነት የተገነባች ስለ ህዝብ ቋሚና ዘላቂ ህይወት ስትሰራ የኖረች ወደፊትም የምትኖር ዛሬም እየሰራች ያለች ግዙፍና ረቂቅ ጊዜያዊና ዘለዓለማዊ ኃይልና ህይወት ያላት ቋሚት የህዝብ ድርጅት ነች። ይሄ የአባቴ ቃል ነው። አሁን ማነብልህ፣ መንፈሳዊት የእግዚአብሔር መንግስት ናት ይላታል። ቤተ ክርስቲያን ስንል ከመጨረሻ ደረጃ ላይ በአጥቢያ ቤተ ክርስቲያን ሰበካ መንፈሳዊ አስተዳደር ጉባኤ ስል ካለ ከአንድ ምዕመን ጀምሮ እስከ ላይ እስከ ፓትርያርኩ ድረስ ያሉት ሁሉ ናቸው። አይደለ እንዴ? እንደ አንድ ሰው አካል ማለት ነች። ማህበረ ክርስቲያን ማለት ቤተ ክርስቲያን ማለት ሁላችንም አንድ ላይ ነን። ለተወሰነ ሰው የምንተወው ነገር አይደለም። ይሄ
ምዕመናንም ቢወያዩበት እንዳልሽው በእውነቱ ስለ ግዝት እንግዲህ የቤተክርስቲያን ምስጢር ነውና ከሊቃውንቱ ከአባቶችም ተሰብስቦ በነገሩ ላይ መምከር ተገቢ ይሆናል። ለማንኛውም አፈጻጸሙን ወደፊት ተወያይቶ መፍትሄ ይበጅለታል። እንደው ወደዛ የሚያደርስ ነገር ብቻ በተገኘ እንበልና በዛውን ቋጫው። በዚህ ላይ ከአድማጭም ከቤተ ክህነቱም አንድ ነገር ከተገኘ ተመልሰን እንመጣለን። አይሻልም ንጉሴ?
በጣም ጥሩ ነው። እንደውም ውይይት እኮ የተጀመረው መልካም ነገር እንዲመጣ ስለሆነ ብዙ መሻሻል ሊመጣ የሚችለው በዚህ አይነት መንገድ ነው ብለን ስለሆነ በሲኖዶሱም በኩል በጠቅላይ ቤተ ክህነቱም በኩል በግልም ደግሞ ኃላፊነት ደረጃ ኖሯቸው በዚህ ጉዳይ ላይ እንወያያለን እኛም ሀሳብ ይሄ ነው የሚሉ ካለ ዞሮ ዞሮ መደምደሚያው ውይይቱ ወደ አንድ ሰላም ወደ አንድ አቅጣጫ ለመምጣት ስለሆነ ጥሩ ነው በእኔ በኩል።
ዞሮ ስምረት በጣም አመሰግናለን።
መልካም ጥሩ ነው። አዲሱ አመሰግናለሁ ይህን እድል ስለሰጠኸኝ። እኔ በዚህ በተሰጠኝ እድል ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምእመናን ለጠቅላላው ወገኖች የማስተላልፈው መልእክት ምንድነው? ይሄ አባቴ አለቃ ያለው ታምሩ ያስተላልፉት ግዝት ዝም ብሎ በቀልድ የሚታለፍ ግዝት መሆን የለበትም። ሰዎች ትኩረት ሊሰጡት ይገባል። ምክንያቱም ቤተክርስቲያናችንን በጣም ብዙ እየጎዳ ነው የሚል ስጋት አለኝ የራሴ ብዙ የምገነዘባቸው ነገሮችን ስላሉ። ይሄንን ደግሞ እያንዳንዱ ምእመን እያንዳንዱ ክርስቲያን ከዛሬ 10 አመት ከዛሬ 20 አመት ከዛሬ 30 አመት ከዛሬ 40 አመት በፊት እቺ ቤተክርስቲያን የነበረችበትን ሁኔታ ተንፈሳይ ልዕልና ነው የምለው ስናገር። ለምንድን ነው ስጋዊ ነገር ስጋዊ ነው? ስጋዊ ነገር እኮ ቲያትር ቤትም አለ ሙዚቃ ቤትም አለ። ግን መንፈሳዊ በረከት የምናገኝበት ለራሳችንም ለሀገራችንም ለትውልዱ ለሚከተለን ለሚቀጥለው ለሚወርሰን ትውልድ መንፈሳዊ በረከትን የምናገኝባት እውነተኛ የእግዚአብሔር ቅዱስ መንፈስ የሚሰራባት እንድትሆን ለማድረግ ያስችል ዘንድ ሁሉም ሰው በእያለበት በርትቶ ከአጥቢያ አብያተ ክርስቲያን ጀምሮ ያሉ ምእመናን በዚህ ጉዳይ ላይ በርትተው እስከ ላይ ድረስ ያሉት ስለተገዘቱም ተብሎ እኮ ደግሞ ምልህ ማለት አይቻልም። ህሊናው የሚወቅሰው ሰው ሊኖር ይችላል ብዬ አስባለሁኝ እኔ እና ስለ ቤተ ክርስቲያን ሲባል ለቤተ ክርስቲያን አንድነት ሁሉም ሰው በርትቶ ተባብሮ በዚህ ጉዳይ ላይ መስራት አለበት፣ መወያየትና አንድ መፍትሄ ማምጣት አለበት።
ወደ ማጠቃለያችን እየገሰገስን ነው አዲሱ።
አዎ ቅድም የተውኑ ለአሁን ያቆየኑ እዚህ የፊልም ተመልካች ያደረገኝ የበረዶ ሁኔታ አንድ የገጠመኝ ደግሞ ላሰማክ ልበል ላሰማ
አዲሱ ይሄ ነገር እኛንም እንዳይጠናወተን
እውነት ግን ነው። እሺ
ካር አክሲደንት ኢት ሲምስ ሂ ዋዝ ድራይቪንግ ዊዛውት ሲት ቤልት ዘ ክራኒየም ኢዝ ፍራክቸርድ ግን ገና እርግጠኞች አይደለንም ሃው ማች ዘ ኢምፓክት ኦፍ ዘ አክሲደንት ሰቨርድ ዘ አውተር ሞስት ሜምብሬን And his current situation? High blood alcohol ratio, reduced pulse rate, a drop in blood pressure due to concussion. I think የጉዳቱ መጠን ለማወቅ የሲቲ ስካን ያስፈልጋል። የግጭቱ ኃይል ከፍተኛ በመሆኑ ኢምፓክቱ የጭንቅላቱ ነርቭ ሴሎች ላይ ጉዳት ሊያደርስ ይችላል። We must be sure there is no internal bleeding.
Yeah, of course. We must also determine if they have nerve sheath damaged.
Yeah.
When he come around he might have dizziness, restlessness. Also, የቅርብ ተጠሪዎቹን እያፈላለጋችሁ ነው?
አዎ ልናገኛቸው እየሞከር ነው።
ጥሩ። ፑቲ ምን አይሲዩ? ግሉኮሱ እንዳይ
ፊልሙን ሰማ ነው
ፊልሙን ሰማ ምንድን ነው አሉላ በእውነት እንደው አድማጭም እንዲረዳልኝ እንፈልግ። አቃቂር ለማውጣት የነቀፋ ጉዳይ አይደለም ያስፈልግ ነበር ወይ በእንግሊዝኛ መናገር ያልገባኝ።
አዲሱ በጣም ትልቅ ጥያቄ ነው ያነሳኸው። ያነጋግራል ከሚለው ልንደረደር እንችላለን። ሁለት ነገሮችን በያሉበት ለአድማጮች እናደርስ። የሲኒማ ሙያ ውስጥ ያሉ ደራሲዎችም ዲሬክተሮችም የዚህ ጉዳይ ባለቤቶች ናቸውና ይበልጡን ደግሞ ተደራሲው ተመልካቹ ባለቤት ነውና አስፈላጊውን ጥያቄዎች እናንሳ። አንደኛ አሁን አንድ ሁለት ብለን የምናነሳሳቸው ጥያቄዎች አሉ። ሰዓቱ ግን ለጊዜው ማሳደር ግድ መሆኑን እየጠቆምን ነው። በቀጣዩ የራዲዮ መስሄድ ከሚመለከተው ሁሉ ጋር በስፋት እስክንመለስበት በያላችሁበት ተነጋገሩ፣ ጻፉና ደውሉልን። እንግዲህ አድማጮች ለማንኛውም ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳይ ዙሪያ
እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን
ለምሽቱ ያልነውን በዚሁ ልንቋጭ ነው። አሁን የቀረን
እስከ ማጠቃለያ ዜና የሚያዳርሳችሁ ይህ የጃኪ ጎሲ የጀመረ
የማጠቃለያ ዜና ላሰማችሁ። በኦሮሚያ ክልል የተወሰደው የኃይል እርምጃ ስህተት መሆኑን የኢትዮጵያ መንግሥት ባለሥልጣናት አምነዋል ሲሉ በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ አስታወቁ።
የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽት 3 ሰዓት ላይ በመደበኛ ስርጭታችን መልሰን እስከምንገናኝ
ከአቀናባሪያችን ንጉሡ ታምሬ ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ በዚሁ እንሰናበታለን። ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.